Yes, Пнота Вред, Яр Фатин, Радио Ноу. Пнота Вред, Яр Фатин, Сагал Глот, KWTNT, Сабат Мото Саласа AM, Дихум, KWKDL, Асраулет Хамса AM, Гар Бамет Табабер, ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት የሚያስተላልፈውን ዝግጅት አሁን ይጀምራል። በመላው ዓለም ያላችሁ አድማጮቻችን ዝግጅታችንን www.730wtnt.com ማዳመጥ ትችላላችሁ። በተጨማሪም ይህንን ዝግጅታችንን ለአንድ ሳምንት ያህል በeprp.com እና በfnote.org ማለትም finote.org መከታተል መቻላችሁን እንገልጻለን። እንደምን ሰነበታችሁ አድማጮቻችን? ዛሬ ግንቦት 3 ቀን 2005 ዓ.ም ነው። ዝግጅታችንን በዜና እንጀምራለን። ከዜናው በማስከተልም አጭር የዜና ዘገባ ይኖረናል። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ለሳን ዴሞክራሲያ የሚያዚያ ግንቦት ልዩ እትምን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው።
በቅድሚያ ግን አርዕስተ ዜናዎች። ወያኔ በሙስና ሰበብ 12 ሰዎችን አሰረ። ሁለቱ ከፍተኛ ባለስልጣኖች ናቸው። የወያኔ ሀደግ ስራ አስፈጻሚ ኮሚቴ ዛሬ ስብሰባ ተቀምጧል። የዘንድሮ ትንሳኤ በዓል ከባድና ቀስቃዛ ሆኖ አለፈ። ቻይና ለወያኔ የ3.3 ቢሊዮን ዶላር ብድር ለመስጠት ተስማማች። ሰማያዊ ፓርቲ የተቃውሞ ሰልፍ ጠራ። የወያኔ ውጭ ንግድ ገቢ የተጠበቀውን ያህል እንዳልሆነ ባለስልጣኖቹ አመኑ። የሚሉት ናቸው። ለነኝህና ለሉሬ ዜናዎች ዝርዝሩን እንሆ። የወያኔው የሥነ ምግባር ጸረ ሙስና ኮሚሽን ከሙስና ጋር በተያያዘ አርብ ዕለት 12 ሰዎችን ይዞ ማሰሩን አስታውቋል። ከታሰሩት ውስጥ ሁለቱ በወያኔ አገዛዝ መዋቅር ውስጥ ከፍተኛ ባለስልጣን የነበሩ ሲሆኑ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን በሚኒስትርነት ማዕረግ ዳይሬክተር የተባለው መላኩ ፋንታ እንዲሁም ምክትሉ ገብረአሁድ ወልደ ጎርጊስ ይገኙበታል። እሸቱ ደሴ የተባለ ሌላም ባለስልጣን መታሰሩ ተገልጿል። የወያኔ ባለስልጣናት ከሽንት እስከ ትልቅ በሙስና የተዘፈቀና ሁሉም ከወያኔ ከፍተኛ መሪዎች ጋር የጥቅም ግንኙነት ያላቸው መሆኑ ይታወቃል። መላኩ ፋንታ ከወያኔው መሪ በነበረው ከመለስ ዜናዊ ጋር የቀረበ ግንኙነት የነበረውና ካዜ መስፍን ጋርም ብዙ ምስጢራዊ የንግድ ስራዎችን ይሰራ እንደነበረ የተገለጸ ሲሆን በወያኔ ቡድን ውስጥ የተፈጠረውን ችግር ለማርገብ ሲባል ባለስልጣኖቹን በሙስና ሰበብ ማሰሩን የሚገልጹ ወገኖችም አልጠፉም። ከባለስልጣኖቹ ጋርና ከወያኔ አገዛዝ ጋር በንግድ ስም ዘረፋ ይፈጽሙ የነበሩ ነጋዴዎችም መታሰራቸው ይታወቅ እንጂ ማንነታቸው ግን ለጊዜው አልተገለጸም። ይህ በሙስና ሰበብ የተጀመረው የእስር ዘመቻ በወያኔ ቡድን ቡድን መሃል ያለው ውዝግብ እየሰፋ መምጣቱን የሚያሳይ መሆኑን የሚገልጹ ወገኖች በሙስና ከሆነ ከወያኔ ባለስልጣናትም ሆነ የጦር አለቆች የሚተርፍ አንድም ሰው እንደማይኖር የሚናገሩ ወገኖች ብዙ ናቸው። በተያዘም ዜና ባልተለመደና ባልተዘወተረ መልኩ ሐሙስ ግንቦት 1 ቀን 2005 ዓ.ም ምረት በአዲስ አበባ ከተማ በወያኔ ኮማንዶ ወታደሮች ተወጥራ መዋሏም ታውቋል። አዲስ አበባ በዚህ ቆይቆብ ባጠለቀው ልዩ ጦርና በህንጻ ላይ በተቀመጡ አልመቶ ኳስ ስር ለምን እንደወደቀች የታወቀ ነገር ባይኖርም ንብረትነቱ የወያኔ መከላከያ ሚኒስትር የሆኑ ራሽያ ሰራሽ ኦራል የጦር ካሚዮኖችም ጦር ሲያመላልሱ መታየታቸው ለአብዛኛው ተመልካች ግርታን ፈጥሮ እንደነበረም ታውቋል። አንዳንድ ወገኖች ወያኔ ሆን ብሎ ህዝቡን ለማሰርን ለማሸበር በሳምንቱ መጨረሻ ለሚያደርገው የወያኔ ኃይለ ስብሰባ ጸጥታን ማመቻቸት ነው ይባል እንጂ ሌሎች ወገኖች ግን ጉዳዩ የወያኔ መከላከያ ምንስቱስ ካለው ውዝግብ ጋር ሊያያዝ እንደሚችልም ይናገራሉ። በሌላ በኩል ደግሞ ወያኔ አዲስ ጦር ለመቅጠር ያወጣው ማስታወቂያ በተለይ በከተሞች አካባቢ ተቀባይነት በማጣቱና ተመዝጋቢ በመጥፋቱ አዲስ ምልምል ለመቅጠር በማለት በሬዲዮና በቴሌቪዥን ማስታወቂያ መለፈፍ መጀመሩ ታወቀ። የወያኔ ጦር በተለያዩ ጊዜያት ወጣቶችን በልዩ ልዩ ሙያና ተለጥማለን በማለት ከዩኒቨርሲቲ ሳይቀር ተማሪዎችን በመመመር ጦር ካምፑስ ካስገባ በኋላ መደበኛ እና እግረኛ ወታደር ማድረጉ የታወቀበት ማታለያ ዘዴ መሆኑ ተደርሶበታል። የወያኔ ሀደግ ስራ አስፈጻሚ ኮሚቴ መደበኛ ስብሰባ የተባለለትን ስብሰባ በዛሬው ዕለት ጀምሯል። በዚህ ስብሰባ ላይ የወያኔ ሀደግ ስራ አስፈጻሚ የተባሉት ሁሉ ይሳተፋሉ ተብሎ የሚጠበቅ ሲሆን በስብሰባው ወቅት በአንደኛ ደረጃ ይነጋገሩባቸዋል ተብሎ የሚጠበቁት በቅርቡ ወያኔ ስላካሄደው የምርጫ ድራማና ውጤቱ፣ በከተማና በገጠር ስላለው ሁኔታ ሪፖርት ማዳመጥና መመሪያ መስጠት፣ እንዲሁም የወያኔ ሀደግ በቅርቡ ባህር ዳር ከተማ ያደረገው 9ኛ ጠቅላላ ጉባኤ ውጤትና ያሳለፋቸው ውሳኔዎችን ለአባላቱ ማሳወቅና ተግባራዊ ማድረግ ስለሚቻልበት ሁኔታ ይመክራል ተብሎ ይጠበቃል። የወያኔ አገዛዝ ኢህአዴግ ራሱን በማታለል የድርጅቶቹን ስብሰባ እንደተካሄደ ቢያወራም በኢህአዴግ ውስጥ ምንም አይነት ስብሰባና ውሳኔ ያለ ወያኔ ፈቃድና ቡራኬ እንደማይቻል ይታወቃል። የዛሬውን ስብሰባ ወያኔ ኢህአዴግ ለሚባሉ ተላላኪና ተለጣፊ ድርጅቶቹ ያንድ ዘር የበላይነትንና ያንድ ፓርቲ አገዛዝን በቀጣይነት እንዲኖር መመሪያና ትዕዛዝ ይሰጣቸዋል ተብሎ እንደሚጠበቅ የፖለቲካ ታዛቢዎችም ይገምታሉ። የዘንድሮ የትንሣኤ በዓል በወያኔ ሰራሹ የኑሮ ውድነት የተነሳ በዓሉ ከባድና የቀዘቀዘ ሆኖ እንዳለፈ ታወቀ። በኢትዮጵያ የኑሮ ውድነቱ ከቀን ወደ ቀን እየከፋ ሲሆን የበዓል ሰሞን ግን የበለጠ ከባድ እንደሚሆን የታወቀ ሲሆን የዘንድሮ የትንሣኤ በዓልን አስመልክቶ ለበዓሉ የሚያስፈልጉ ነገሮች በሙሉ ዋጋቸው አሻቅቦ እንደነበረም ተስተውቷል። ዶሮ ከ150 እስከ 200 ብር ሲሸጥ የነበረ ሲሆን በግ ሙክቱ እስከ 4000 ብር ሲሸጥ፣ ፍየል ግን እስከ 5000 ብር ደርሶ ይሸጥ እንደነበርና የከብት ገበያ የበሬ ዋጋ የተሻለ ነው ቢባልም አንድ ጥሩ በሬ እስከ 18000 ብር ይጠራ እንደነበረ ሲታወቅ፣ በተለይ ነጭ ሽንኩርት ከፍተኛ ዋጋ ጭማሪ ሲያሳይ የበዓል ቄጤማ ግን በቁጥር ይሸጥ እንደነበረም ተስተውሏል። የወያኔ አገዛዝ በዚህ ሳምንት 74 የቤንሻንጉል ህዝብ ነጻነት ንቅናቄ አባል የነበሩ ናቸው ያላቸውን እስረኞችን መልቀቁን አስታውቋል። እንደ ወያኔ ከሆነ እስረኞቹ ሊፈቱ የቻሉት ወያኔ ከንቅናቄው ጋር ባለፈው አመት ነሐሴ ባደረገው የሰላም ውል መሰረት መሆኑን ገልጾ የታሰሩት በሙሉ በኢትዮ ሱዳን ድንበር አካባቢ የደፈጣ ውጊያ ያደርጉ እንደነበረ አትቷል። የቤንሻንጉል እንቅስቃሴ ሱዳን ተደግፋለች ተብሎ ክስ ይቀርብባት እንጂ በእንቅስቃሴው ምንም አይነት እርዳታ እንደማታደርግ ስትገልጽ መቆየቷ የሚታወስ ይሁን እንጂ ወያኔ የሰላም ስምምነቱን ከፈጸመ ከዘጠኝ ወራት በኋላ ዛሬ የቤንሻንጉል ተዋጊዎችን ለምን ፈታ የሚለው ጥያቄ ብዙ ወገኖችን ከአባይ ግድብ ጋር እያያዙት እንደሆነና ወያኔ በአባይ ግድብ ዙሪያ ያሉትን የጸጥታ ችግሮች በሙሉ ለመፍታት ያለም ለመቀነስ በማሰብ መሆኑንም ይገምታሉ። የቤንሻንጉል ህዝብ ነጻነት ንቅናቄ አካል የሆነው አንጃ የወያኔን የሰላም ስምምነት እንደማይቀበለውም አስታውቋል። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የኢህአፓ ድምጽ ነው። የወያኔ አገዛዝ ስርዓቱን ጠብቆና ደግፎ ለማገዝ የውጭ ምንዛሪ እጥረት እንደገጠመው አገዛዙ ራሱ ያመነበትና ባንኮቹም የውጭ ምንዛሪ ለመስጠት ፈቃደኛ ባልሆኑበት በአሁኑ ሰዓት አገዛዙ የውጭ ምንዛሪ ማግኛ አንዱ የሆነ የውጭ ንግድ እያሽቆለቆለ መሆኑና ወያኔ በዘጠኝ ወር አገኛለሁ ካለው 3.7 ቢሊዮን ዶላር የውጭ ንግድ ያገኘው 2.2 ሚሊዮን ዶላር ብቻ እንደሆነ ታወቀ። ይህ የውጭ ንግድ ዘርፍ እጅግ ደካማ ሆኖ ያለፈው የወያኔ አገዛዝ በሚከተለው ዘረኛና ብልሹ አስተዳደር ሲሆን በውጭ ንግዱ በወያኔና የወያኔ ንግድ ድርጅቶች የሚቆጣጠሩት ቡና ከፍተኛ ገቢ ሲያስመዘግብ የወያኔ ንግድ ሸሪክና የኢትዮጵያን ሀብትና ንብረት ከወያኔ ተረክቦ የሚሰራው የአላሙዲ የወርቅ ኩባንያ ከቡና ቀጥሎ ከፍተኛ የውጭ ምንዛሪ እያስገባ ሲሆን በሙስና መቤትነት ተብላ የምትታወቀው በአዜብ መስፍን ስውር እጅ የሚመራው የጫት ንግድም በአትራፊነት ከተመዘገቡ ድርጅቶች ውስጥ ሶስተኝነትን ተቀምጧል። የቅባት እህል፣ አበባ፣ የቁም ከብት ቆዳ፣ ጨርቃጨርቅ፣ አትክልትና ፍራፍሬ እንዲሁም ቅመማ ቅመም የመሳሰሉት በሙሉ ከታሰበላቸው በታች ገቢ ያስገባሉ የተባሉ ሲሆን የተዋጣላቸው የውጭ ንግድ አትራፊዎች በወያኔና በራሱ ንግድ ድርጅቶችና ግለሰቦች ብቻ የተያዙ መሆናቸው የኢትዮጵያ ኢኮኖሚ እንደ ፖለቲካውና ጦር ሁሉ በአንድ ዘርና በአንድ ድርጅት ውስጥ እንደወደቀ የሚያሳይ ሆኗል ተብሏል። በወያኔና ዋልማርት ተባለው የንግድ ድርጅት አንድ የንግድ ስምምነት መፈረማቸው ታወቀ። አዲስ ፎርቹን የተባለው ጋዜጣ እንደገለጸው የወያኔ ባለስልጣናት በዓለም አንደኛ ከተባለው የችርቻሮ ንግድ ድርጅት ጋር ባደረገው ስምምነት 1 ቢሊዮን ብር ካፒታል ወያኔ አንድ የንግድ ኢንተርፕራይዝ እንደሚከፍትና ዋልማርት ደግሞ ስራውን እንደሚያካሂድ የተገለጸ ሲሆን ኢንተርፕራይዙ በሚቀጥለው የኢትዮጵያን አመት ስራውን ይጀምራል ተብሎም ይጠበቃል። ወያኔ የንግዱን ድርጅት የዋጋ ግሽበትን ይቆጣጠራል፣ የዘይትና የስኳር የመሳሰሉትንም ለተጠቃሚው በተመጣጣኝ ዋጋ ያቀርባል በማለት ይናገር እንጂ ወያኔ የንግዱን ዓለም ራሱ በሰፊው ለመያዝ ያደረገው እርምጃ መሆኑም ተደርሶበታል። በሀገር ውስጥ በተቃዋሚነት ተመዘገቡ ፓርቲዎች አንዱ የሆነው ሰማያዊ ፓርቲ ሰላማዊ ሰልፍ ጥሪ አቀረበ። ሰልፉ የተጠራው ግንቦት 17 ቀን 2005 ዓ.ም በአፍሪካ ህብረት 50ኛ ዓመት የወርቅ ኢዮቤልዩ በዓል በሚከበርበት ወቅት እንደሚሆን ግልጽም አድርጓል። ሰማያዊ ፓርቲ በዚህ የተቃውሞ ሰልፍ ሁሉም ፓርቲዎችና የሲቪክ ማህበራትና አገር ወዳድ ዜጎች ሁሉ እንዲሳተፉ ጥሪ ያደረገ ሲሆን ሰልፉን ለመጥራት የተገደደው ጋዜጠኞችን፣ ፖለቲከኞችን በሰበብ አስባቡ በሽብርተኝነት መክሰስ እንዲቆም፣ የዜጎች ህገ መንግስታዊ መብቶች እንዲከበሩና ሰዎች ለዘመናት ከኖሩበት ቦታ ማፈናቀልና የዘር ማጥፋት ወንጀል እንዲቆምና ፈጻሚዎቹም ለፍርድ እንዲቀርቡ የተፈናቀሉትም ወደ ቤታቸው እንዲመለሱ ለማድረግ፣ አገዛዙ በሃይማኖት ጉዳይ ጣልቃ መግባቱን እንዲያቆም፣ የሙስሊም መሪዎችን አሸባሪ በማለት ማሰሩን በመቃወምና የሥራ አጥነትና በሙስና የተሰበቁ የአገልግሎት ሌቦችን የሚቆጣጠሩበትን መንገዱና ፖሊሲዎችን ለማውጣት ተደጋጋሚ ጥያቄ ቢያቀርብ መልስ ባለማግኘቱ ሰላማዊ ሰልፉን ለመጥራት መገደዱን ገልጾ ከግንቦት 15 እስከ ግንቦት 17 2005 ዓ.ም ድረስ ጥቁር ልብስ እንዲለበስ ግንቦት 17 ቀን ከአፍሪካ ህብረት ጽህፈት ቤት ፊት ለፊት ሰልፍ በማድረግ ጥያቄያቸው እንዲመለሱ እንጠይቃለን ብሏል። ሰላማዊ ፓርቲ አገዛዙን በቃውም ከአመታት ወዲህ ሰላማዊ ሰልፍ የጠራ ሲሆን የወያኔ ቡድን ፈቃዱን ስለማይሰጠው ፈቃዱን ካልሰጠው ምን እንደሚያደርግ ግን የተሰጠ አስተያየት የለም። በኢትዮጵያና በኢትዮጵያን ስም ከልዩ ልዩ ሀገራት የገንዘብ ድርጅቶች ገንዘብ በመበደር የባለስልጣናት ኪስ ማደለብ ገንዘብ ማሸሽም የዘወትር ተግባራቸው የሆነው የወያኔው መሪዎች አሁንም በልማትና የባቡር ሀዲድ ለማሰራት በሚል ከቻይና አክሲየም ባንክ 3.3 ቢሊዮን ዶላር የብድር ስምምነት ላይ መድረሳቸው የወያኔ የገንዘብ ሚኒስትርና የቻይናው ባንክ ባለስልጣኖች አስታውቀዋል። የገንዘብ ብድሩ ከሰበታ ጅቡቲ ድረስ ያለውን የባቡር ሀዲድ ይገነባበታል። ግንባታውን በሶስት ምዕራፍ የተከፋፈለና ሁለቱን ወያኔ የሚጨርሰው ሲሆን ይኸውም በቻይና ባቡር ሀዲድ ኩባንያ የሚሰራው ከአዲስ አበባ ሜሶን፣ በቻይና ሲቪል ኢንጂነሪንግ ኩባንያ የሚሰራው ከሜሶ ደበሌ የባቡር ሀዲድ ስራ ነው። ቻይናዎቹ ከወያኔ ባለስልጣናት ጋር በመተባበር በለማሰብ ብር በማበደር ስራውን ራሳቸው በመውሰድ ለራሳቸውና ለዜጎቻቸው ስራ የሚፈጥሩ ሲሆን ወያኔውም በሚበደረው ገንዘብ በሙሉ ለፕሮጀክቱ መዋሉን አይቆጣጠሩም ተብሏል። የወያኔ ጡት አባት የሆነው የዓለም ባንክና የአፍሪካ ልማት ባንክም ከኢትዮጵያ ወደ ኬንያ ለሚዘረጋው የኤሌክትሪክ መስመር ማሰሪያ 80% የሚሆነውን ወጪ ለመሸፈን መስማማታቸው ተገለጸ። ይህ 1.26 ቢሊዮን ዶላር ይፈጃል ለተባለው ፕሮጀክት የዓለም ባንክ 684 ሚሊዮን ዶላር፣ ፕሮጀክቱን ለአፍሪካ ልማት ባንክ ደግሞ 338 ሚሊዮን ዶላርም ያበድራል ተብሏል። ፕሮጀክቱ 1070 ኪሎ ሜትር ርዝመት ያለው ከወላይታ ሶዶ ወደ ስዋን የተባለ የኬንያ ዋና ከተማ ናይሮቢ 100 ኪሎ ሜትር ርቀት ላይ ወላለ ቦታ የኤሌክትሪክ ኃይልን የሚያጓጉዝ ሲሆን ከ870000 ኤርት ኬንያውያንን አስተማማኝ 2000 ሜጋዋት የኤሌክትሪክ ኃይል ያቀርባል ተብሏል። ኬንያ ለፕሮጀክቱ 88 ሚሊዮን ዶላር ስታጠፋ ወያኔ በበኩሉ 32 ሚሊዮን ብር ያጠፋል ተብሏል። ለኢትዮጵያ ከተሞችና መንደሮች በጨለማ ተውጠው ወያኔ አሁንም የኤሌክትሪክ ብርሃንን ለጎረቤት አገሮች እየቸበቸበ መሆኑ ታውቋል። አድማጮቻችን፣ ለዛሬ ያዘጋጀነው ዜና በዚሁ አበቃ።
አባይ የምግብ አደባባይ። አባይ የአገር እናት የአገር ሲሳይ የወገን እንጎቻ አብሳይ፣ ውብ ጽጌረዳ በሾሆች ተከበሽ፣ አሁን ላንቺ ምን ስም ይውጣልሽ? እንዲህ ዳምኖ የዘነበ እንደሆን ምን አይነት በሬዎች ይጠመዱ ይሆን እያለ ባላገር ብሶቱን ሲናገር፣ ወይ ሀገር ወይ ሀገር ወይ አባይ ገባሽ አሉ ከሰው ሀገር። ለዚህ ነው ብሶቱን ለመወጣት ከፈለጉ ወደ አባይ ገበያ ይምጡና በጎ በጎውን እያወጋን የማይጠገበውን የምግብ ማዕድ እንቋደስ። አምላክ አንድ ያድርገን፣ አሜን። አባይ የምግብ አደባባይ ለበለጠ መረጃ በ703-998-5322 ይደውሉልን።
ባጭር ጊዜ ውስጥ እናና ተወዳጅነትን ያተረፈው የአብሲኒያ የኢትዮጵያ ሬስቶራንት በነጽናና በባለሙያ የተዘጋጁ ጣፋጭ የጾምና የፍስክ ምግቦችን በጥራት ማቅረብ መቀጠሉን እየገለጸን፣ የጋምቤላ ስፖርት ባርም ማንኛውም የስፖርት እንቅስቃሴን ማሳየቱን ከሰኞ እስከ አርብ ከ4 ፒኤም እስከ 8 ፒኤም የሃፒ አወር እንዳለው እየገለጸን፣ የመኪና ማቆሚያ ከሬስቶራንቱ ጀርባ እንደልብ መሆኑን እንገልጻለን። አብሲኒያ የኢትዮጵያ ሬስቶራንት የቢሮ ክፍሎችን ለኪራይ የሚሆኑ የመሰብሰቢያ አዳራሾችም እንዳሉት ይገልጻል። ዘወትር አርብ ቅዳሜና እሁድም የሚዝናኑበት የሚደሰቡበትና የሚጨፍሩበት የሙዚቃ ዝግጅትም እንዳለን ስንገልጽ በታላቅ ደስታና ኩራት ነው። ጣፋጭ ምግብ በልቶ ለመዝናናት የአብሲኒያ ሬስቶራንት አድራሻችን 8221 ጆርጂያ አቨኑ፣ ስልክ ቁጥራችንም 301-562-5911 ነው። የአብሲኒያ ሬስቶራንት።
ደረሰ የዘንድሮ የሰሜን አሜሪካ ስፖርትና ባህል ፌዴሬሽን ፌስቲቫል ከጁን 30 እስከ ጁላይ 6 በዩኒቨርሲቲ ኦፍ ሜሪላንድ በርድ ስታዲየም ይካሄዳል። የዘንድሮ ለየት የሚያደርገው ፌዴሬሽኑ 30ኛ ዓመት በዓሉን ከልጅ ልጆቹ ጋር በደማቅ ሁኔታ ማክበሩ ነው። በ30ኛው ዓመት 30 ምርጥ የእግር ኳስ ቡድኖች ተፋጠዋል። ዘንድሮ ለየት ባለመልኩ የሴቶች የእግር ኳስ ቡድኖች በታዋቂዎቹ የሴት አትሌቶቻችን ጥሩነሽ ዲባባ፣ መሰረት ደፋር፣ ተኪ ገላና ታጅበው ምርጥ ፉክክር ያሳዩናል። የዘንድሮ የሰሜን አሜሪካ ስፖርትና ባህል ፌዴሬሽን የክብር እንግዳ አንጋፋው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች አቶ አረፋይኔ ምትኩ። ልብ ይበሉ፣ የዘንድሮ የሰሜን አሜሪካ ስፖርትና ባህል ፌዴሬሽን ፌስቲቫል በሜሪላንድ ዩኒቨርሲቲ ኦፍ ሜሪላንድ በርድ ስታዲየም ይካሄዳል። የሙዚቃ ድግሱም በአይነት አይነት ተዘጋጅተዋል። ታዋቂና ተወዳጅ ሙዚቀኞችና ኮሜዲያንም በየድርሻቸው በደስታ ባህር ያስዋኙታል። ልዩ ልዩ የባህል ጌጣጌጦችና አልባሳት፣ ልዩ የባህላዊ ምግብና መጠጥ ትርኢት፣ የሀገር ቤት ወግና ስርዓቱን በጠበቀ መልኩ የቡና ማፍላት ስነ ስርዓት፣ ብቻ ምን አለፈው ሀገር ቤት ያሉ እስኪመስለው ድረስ ባለው ዝግጅት ይደመማሉ። ያስተውሉ፣ የሆቴል ምዝገባ ስለተጀመረ ቀድሞ መመዝገብ ብልህነት ነው። ተጋባዦቹ እናንተ፣ አዘጋጆቹ እኛ፣ ዝግጅቱ በስፖንሰሮች ይደምቃል። የሀገር ልጅ ጌጥ ነውና መጥተው ትርኢቱን እያዩ በሀገሩ ቋንቋ እያወጉ የሀገሩን ምግብና ሙዚቃ እየኮመኮሙ ትዝታውን ይጨልፉ። የሰሜን አሜሪካ ስፖርትና ባህል ፌዴሬሽን ፌስቲቫል ከጁን 30 እስከ ጁላይ 6 በዩኒቨርሲቲ ኦፍ ሜሪላንድ በርድ ስታዲየም ይካሄዳል። ESPN
አድማጮቻችን፣ በማስከተል የዜና ዘገባ ዝግጅታችንን እናሰማለን። የወያኔ ቡድን 2020 እድገት አስመዝግቤያለሁ እያለ በሚለፍፍበት ወቅት በመላ አገሪቱ የኑሮ ውድነቱ እጅግ የከፋ ደረጃ ላይ መድረሱን ከተለያዩ አቅጣጫዎች የደረሱን ጥቆማዎች አጋልጠዋል። በአገሪቱ በስፋት የሚመረተው ጤፍ ኩንታሉ ከ2000 ብር በላይ አሻቅቦ የጥቂት የዘመኑ ሰዎች ምግብ ብቻ ለመሆን እየተቃረበ ባለበት ሰዓት የኢኮኖሚ እድገቱ የት ላይ ነው? ለማን ነው? የሚሉ ጥያቄዎች በብዙ ዜጎች እየተነሱ መሆኑም ይታውቋል። ዘንድሮ የተከበረው የትንሣኤ በዓል የኑሮ ውድነቱ የፈጠረው ችግር በዓሉን ከባድ አድርጎት ያለፈ ሲሆን መለስተኛ በግ 5000 ብር፣ ዶሮ ከ180 እስከ 200 ብር፣ ፍየል ከ7000 ብር በላይ፣ በሬ 18000 ብር በላይ የተሸጠ ሲሆን ተራ የጎዝጓዝ ቄጠማ ሳይቀር በቁጥር ሲሸጥ እንደነበር፣ ሽንኩርትም ዋጋው ከመናሩ የተነሳ ከህዝቡ አቅም በላይ እንደነበረ ተዘዋዋሪ ዘጋቢው በተመለከተው ለመረዳት ተችሏል። በዚሁ ባለፈው የትንሣኤ በዓል አብዛኛው ህዝብ በችግር ውስጥ በመዘፈቁና ዋጋዎች ከአቅሙ በላይ በመናራቸው የተነሳ በዓሉን በቤቱ አንዳችም ዝግጅት ሳያደርግ ቤተሰቦቹን ይዞ ለቤተ ክርስቲያን በመሄድ ምግብ ለመብላት እንደተገደደም ዘጋቢው በቦታው ተገኝቶ ለማረጋገጥ ችሏል። አቅም ያላቸው ዜጎች አቅም በሌላቸው ወገኖቻቸው ሰንጋ እያረዱና እያከፋፈሉ ሲያድሉና እርስ በርስ ሲደጋገፉ የታየ ሲሆን ይህም ወያኔ ህዝቡን ለመለያየት ሲያደርግ የነበረው ሙከራ የከሸፈበት በዓል ሆኖ መስተዋሉን ዘጋቢያችን ከላከልን ጥቆማ ለመረዳት ተችሏል። በተያያዘ ዜና በሀገሪቱ በተለያዩ ክልሎች ረሃብ ተከስቶ ሰውና ከብቶች እያለቁ መሆኑም ከተለያዩ አቅጣጫዎች የሚደርሱ መረጃዎች ይጠቁማሉ። በአፋርና በቦረና የተከሰተው ድርቅና ረሃብ ወደ ኦጋዴን ተዛምቶ ዜጎች የሚልሱትና የሚቀምሱት አጥተው በርካታ ዜጎች ከፍተኛ አደጋ ላይ ሲሆኑ በረሃቡ ምክንያት መንቀሳቀስ አቅቷቸው ከብቶችም በየተኙበት እየቀሩ መሆናቸውን ለማወቅ ችለዋል። የወያኔ ቡድን በእርዳታ በብድርና በልመና ከሚያገኘው አመታዊ በጀት ላይ ከበረሃ የመጡልን በድፍን ባለስልጣናት በሚመሩት መስሪያ ቤት ስም በቢሊዮን የሚቆጠር ብር ማውደማቸውና ወደ የት እንደገባ እንደማይታወቅ የፌዴራል ዋና ኦዲተር ሰሞኑን በይፋ ለህዝብ በመግለጹ በባለስልጣናቱ መካከል ከፍተኛ ጭቅጭቅ መፈጠሩ ታውቋል። በይፋ በተገለጸው ሪፖርት መሰረት ትልቁንና አንበሳውን ድርሻ የወሰዱት ሁለቱ የወያኔ ሰዎች የሚመሩት የመከላከያ ሚኒስትርና የደህንነት ሚኒስትር መስሪያ ቤት ዋነኛዎቹ ተጠቃሾች ሲሆኑ የፈጸሙት ዝርፊያና ብዝበዛ ይፋ በመደረጉ እነዚህ ድርጅቶች እስከሚገኙ ባለስልጣናት መስሪያ ቤቶችን እያመሱ መሆናቸውን ከመከላከያ ደህንነት አካባቢ ከሚገኙ ምንጮች ለማወቅ ተችሏል። ሳሞራ ዩኒስንና የደህንነቱ ኃላፊ ጌታቸው አሰፋ የተባሉት ሁለቱ የወያኔ ሰዎች በሚመሩት መስሪያ ቤት ስም ከ3 ቢሊዮን ብር በላይ በግማሽ አመት የጠፋ መሆኑም በይፋ ተገልጿል። የፌዴራሉ ዋና ኤዲተር ኃላፊ የሆነው ገመቹ ዱቢሳ ባቀረበው ሪፖርት መሰረት በ124 የፌዴራል ደረጃ ባሉ መንግስታዊ መስሪያ ቤቶች ላይ ስራው እንደተሰራ ገልጾ በተለይ ደህንነቱና መከላከያ የፈጸሙት ዝርፊያ እጅግ ከባድና ለመግለጽም አስቸጋሪ የሆነ ምዝበራ እንደተደረገ በይፋ ተናግሯል። የጥሬ ገንዘብ ጉድለት፣ የውዝፍ ሂሳብ በወቅቱ አለመወራረድ፣ የተሟላ የወጪ ሰነድ ማስረጃ ሳይቀርብ ወጪ ማድረግ፣ የግዥ አዋጅንና ደንብን ያልተከተለ አሰራር በመፈጸም፣ ደንብና መመሪያዎችን ያልተከተለ ክፍያ በመፈጸም በተለይ ከግዢ ጋር የተያዙ ወጪዎችን ሆን ተብሎ ታቅዶና ታስቦበት የተፈጸመ ዝርፊያ መሆኑን ጠቅሶ ከሁሉም መስሪያ ቤቶች በከፋ ሁኔታ መከላከያና ደህንነቱ በቢሊዮን የሚቆጠረው መውሰዳቸውን በይፋ አረጋግጧል። መከላከያ አምራች ተቋምና በይፋ ስራ ጀምሮ እየተረፈ ነው በተባለበት በዚህ ጊዜ ከህዝብና ከሀገር ሀብት እየተወጨቀ ለጥቂት ጀነራል መኮንኖች መበልጸጊያ የተደረገው በይፋ በመገለጹ ሳሞራ ዩኑስ በአስቸኳይ ሪፖርቱን የሚያጣጥል መግለጫ እንዲሰጥለት በማስገደዱ በአባዱላ በኩል ድንገተኛ መግለጫ እንደተሰጠም ታውቋል። ከሀገሪቱ አቅም በላይ እየተያዘ ያለው አመታዊ በጀት በብድር እርዳታና በልመና የሚመጣ መሆኑ ግልጽ ሲሆን የወያኔ ባለስልጣኖች እንዳሻቸው እየተንደላቀቁበትና የሀገርና የህዝብ ሀብት እየዘረፉ መገኘታቸው ስርዓቱ ምን ያህል በሙስና አንገቱ እስከ አንገቱ ተነክሮ መገኘቱን በይፋ አረጋግጧል። በሌላ በኩል 4 እና 5 የሚሆኑ የወያኔ ጀነራል መኮንኖች የምሳ አበል በሚል በ100,000 የሚቆጠር ለምሳ ብቻ ከመንግስትና ከህዝብ ካዝና ወጪ ተደርጎ እንደሚወስዱ ለማወቅ የተቻለ ሲሆን በተለይ ብረታብረት ኢንጂነሪንግ ተብሎ የተዋቀረው ተቋም ጀነራል ተብየ መኮንኖቹ አይን ባወጣ መንገድ የሚዘርፉበት ቦታ መሆኑን ምንጮቹ ተናግረዋል። አድማጮቻችን፣ ለዛሬ ያለን አጭር ዘገባ በዚሁ ይጠናቀቃል።
ላንቺ መረረኛል አልኩም ይሄው እስከ ዛሬ ከስቃይ አልዳንኩም ፍጹም ልፋቴ ላንቺ መረረኛል አልኩም ይሄው እስከ ዛሬ ከስቃይ አልዳንኩም ፍጹም በኩሪነት ስደት ማቅም እየተሳረኝ ካምናው በሽታዬ አልዳንኩም ገና ነኝ መጨረሻው ሆኜሽ አገልጋይ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ልዩ እትም ሚያዚያ 2005 ዓመተ ምህረት ቀን የሰጠው ቅል ድንጋይ ይሰብራል። ወያኔ የከፍፍል ፖለቲካውና መዘዙ በቅርቡ ከቤኒሻንጉል እና መተከል ክልል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና የዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል። ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የከፍፍልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በህዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመላክት ሆኗል። ባለፉት 20 ዓመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ማጣታቸው ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። ባርባጉጉ በበደኖ ባሰቦት ባሰሶ አማሮች ተጨፍጭፈዋል። ከቤት ንብረታቸው ተባረዋል። ከባሌ ከአርሲና ከሐረር ያማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ በጉጂና በቦረና በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። ባሶሳ በበርታ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል። ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ከፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የከፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚክድ ሲሆን አገሪቷ በ1982 ዓመተ ምህረት በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የከፍፍል ፖሊሲ ለሀገርና ለሕዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቅሶና ታግብሎ በተግባር እንድትገነጠል ያደረገው ወያኔ በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የተነሰሰውን የከፈፈል ፖሊሲ መሰረተ ቢስነት ለማስረዳት ስለ ሀገር ምንነትና መስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። አገር ባንድ አካባቢ የተለያዩ ሰዎች ባንድነት በመኖር የሚፈጥሩት የርስ በርስ ተሰስርና አደረጃጀት ሲሆን በአሁን ወቅት በዓለም ላይ ነጻ ከሚባሉት ወደ 200 ከሚደርሱ አገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ መልካ ምድር ቅርጽ ሊይዙ የቻሉት በመቶና በሺ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ አገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉስ ወይም በመመሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር አንድ ህዝብ የሚለውን ስሜት በስነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለአገር መመስረት ብቸኛ ምክንያት አይደለም። በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ ዜጎች ብቻ ሲገነባ፣ በሌሎች ቦታዎች ለምሳሌ እንደ ህንድ አይነት በመንግስት ደረጃ የሚታወቁ ከአራት መቶ ቋንቋዎች በላይ እንዳሉ መረዳት ይቻላል። እንግሊዝ፣ አሜሪካ፣ ካናዳ፣ አውስትራሊያና ኒውዚላንድ ቋንቋቸው እንግሊዝኛ ቢሆንም የተለያዩ አገሮች ናቸው። አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሀገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሺ ክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ፣ በህንድ ሆነ በቻይና የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው በአንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። አገራችንም ዘመናዊ መልክ የያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም ሀገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተውን የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉሥ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስገበር ሂደቶች ተፈጽመዋል። በአንድ አካባቢ የሚኖረው ህዝብ በአንድ ወቅት አስገባሪ፣ በሌላ ወቅት ገባሪ ሆኖ ኖሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገበር በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞው እንቅስቃሴና ወይም እንደ ግራኝ መሐመድ አይነቶቹ ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎና በሸዋ አማራ ላይ ነው። የትግራዩም አጼ ዮሐንስ ያስገበሩት አማራውም ወይም አፋሩን ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል፣ ብዙ ልቂቶችም ደርሰዋል። ይሁን እንጂ ይህ የረጅም ዘመን የጦርነት ታሪክ የኢትዮጵያን ሕዝብ እርስ በርስ አጋምዶታል። በንግድ ግንኙነት፣ በሃይማኖት ማስፋፋት፣ በሕዝብ ዝውውር፣ በስደት፣ በጋብቻ ወዘተ በሕዝብ መካከል የተደረጉት እንቅስቃሴዎች ቋንቋ፣ ባህልና ልማዱ እንዲወራረስ አድርጓል። ይህ በሕዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል። ይህ የጋራ ታሪክና እርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሰረታዊ ጥቅም ጋር ተዳምሮ ነው ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው። አገራችን ኢትዮጵያ ለእኛ ለኢትዮጵያውያን የሰብዕናችን፣ የክብራችን፣ የወጋችን፣ የባህላችን፣ የማንነታችን መግለጫ ነች። ዘመናዊ የመንግስት አስተዳደር እውን ከሆነባት ከ19ኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኖረዋል። በአድዋ የውጭ ወራሪዎችን መክተው የአገራቸውን ነጻነት አስጠብቀዋል። በ1928 ዓ ም ጣሊያን በወረረበት ጊዜም ኢትዮጵያውያን በቋንቋ፣ በዘር፣ በሃይማኖት የተከፋፈሉበት ሁኔታ ሳይሆን 5 ዓመት ሙሉ በጀግንነት በዋና መልኩ አንድ ላይ በመቆም ወራሪውን ጠላት አስወግደዋል። የትግራይ ሆነ የአማራ፣ የኦሮሞ ሆነ የወላይታ፣ የአፋር ሆነ የጉምዝ፣ የሀዲያ ሆነ የሶማሌ ዜጎች በአንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል። ለዚህም ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል። ይህ በረጅም ጊዜ የተገነባው አገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም። አንድነትን የሚያጎለብቱና የሚያጠናክሩ፣ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ፣ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው። ሁሉም ብሔርና ብሔረሰብ በእኩል ደረጃ መብቱ ተጠብቆለት ኑሯል ማለትም አይቻልም። ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በርከት ያሉት ብሔርና ብሔረሰቦች ተጨቁነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው። ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ በነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል። ኦሮሞው፣ በደቡብ ያሉ የተለያዩ ብሔረሰቦች፣ አፋሩ፣ ሶማሌው፣ ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር፣ የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቅርበዋል፣ ትግልም አካሂደዋል። በአጼውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል፣ እየተካሄዱም ናቸው። የምዕራብ ሶማሌ ነጻ አውጪ ድርጅት፣ የነዋቆ ጉቱ እንቅስቃሴ፣ የነታደሰ ብሩ፣ የኦነግ፣ የኤርትራው፣ የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ሕይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ። እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለአገሪቷ ሕልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል። በ60ዎቹና በ70ዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለስርዓት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ፣ ለብሔርና ብሔረሰብ ጥያቄ ተገቢው ዲሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ህልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር። የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይለር ምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ህይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የሀገራችን ሉዓላዊነት አደጋ ላይ የወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንቅስቃሴውን እንመራለን በሚሉት ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት የመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የህዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦቹ የተነሳው የፍትህና የእኩልነት ጥያቄ መልስ ሊያገኝ አልቻለም። ችግሩን ለመፍታት በሚል በአምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም። ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን ክንድ አፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የሰረጸ ስለሆነ በየጊዜው በደልና ብሶት ቢኖርም በህዝቦች መካከል ወደ መለያየት የሚያደርስ መሰረታዊ ምክንያት አልነበረም። በአገዛዞቹ የተፈጠረው በደልና ጭቆና በወቅቱ መልስ ሳያገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ፣ በገዢዎች ከተራገበና ከተባባሰ፣ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞው መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። በአብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከህዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከህዝብ ተነጥሎ ጉልበቱ በዛለበት ወቅት በለሴ ቀና ወያኔ በወታደራዊና ኃይል በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌዴራል ስርዓትና በሕገ መንግሥት ተብዬው ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የሕዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ አገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና አዳክሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየስ ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት ኤርትራን ከማስገንጠል በተጨማሪ የመገንጠልን መብት በሕገ መንግሥት ተብዬ ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ሥልጣን አልባ መብት አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ሕዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግስታት ድርጅት ደብዳቤ መጻፍ ሻቢያ ኤርትራን እንዲገነጥል ተባብሯል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረግ ጋር አለወደብም አስቀርቷታል። የመገንጠልን መብት የሚፈቅደውን አንቀጽ 39 ህገ መንግስት ተብዬ ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁሉ ጊዜ በህልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ህልውናና የህዝቦቹ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል የጥላቻ መርስ እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ህዝብ አንድነቱ እንዲላላ፣ ተነጣጥሎ እንዲዳከም፣ ለአገሩም ሆነ ለመብቱ በአንድነት ቆሞ ጠንካራ ብትር ባገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ ባንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ የሆኑ ብሔረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከሚለው በ1982 ዓመተ ምህረት ሲሰነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የከፈፈል መልካም እድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን ባንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን፣ በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ህዝብ አንድነት ላይና በአገሪቷም ህልውና ላይ ምን ጊዜም ሊፈነዳ የሚችል ፈንጂ አብሯል። ክልሎቹ የተከለሉት በጥናት ላይ በተመሰረተ እውነታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። 9 ከሚባሉት ክልሎች መካከል 4ቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። 4ቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንዱ ቋንቋ ተናጋሪ በቁጥር ቢበዛም ውህዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ውህዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎች ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችቷል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በሕገ መንግስት ተብዬው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኑ እንጂ የየትኛውን ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከመበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ለናና በህዝቦቹ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ውህዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ በአሰቦት፣ በአርባጉጉ፣ በአሰሳ፣ በኦጋዴን፣ በአዋሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና የአብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጠር ከብሔረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ፣ የአገርና የወገን ፍቅር ሊያንገበግባቸው የሚገባ፣ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው በአምባገነኑ አገዛዝ ላይ መተሰ ማሳረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ ሲደባደቡ መታየታቸው የከፈፈሉ ጠንቅ ምን ያህል ስር እየሰደደ ይመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት 20 አመታት ይህ አካባቢ ወይም ይህ ወሰን ለኔ ይገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት ደም መፋሰስን ያስከተሉ ግጭቶች፣ በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት፣ ዴሞክራሲና ነጻነት እውን እስካልሆኑ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የክፍፍል ፖሊሲን በመዘርጋት ወያኔ ለተወሰነ ጊዜ የስልጣን እድሜ ቢያገኝም ህዝብ ካመረረና ካመጸ ደግሞ ባጭር ጊዜ ውስጥ ሊወገድ እንደሚችል የሀገራችንም ሆነ የሌሎች ሀገሮች ታሪኮች ያረጋግጡልናል። የክፍፍሉ ጠንቅ ወያኔ ሲወገድ ምን አይነት መልክ እንደሚይዝ መተንበይ ባይቻልም አደጋውን ግን ማቃለል አይቻልም። ስለሆነም ምን መደረግ አለበት የሚለው ጥያቄ መልስ ፈላጊ ነው። ያፓ ከዚህ በፊት በተደጋጋሚ በዚህ በኩል አቋሙን የገለጸና ያብራራ ሲሆን የችግሩን አሳሳቢነት በመረዳት አሁንም በማያዳግም ሁኔታ ግልጽ ማድረግ ይሻል። መልሱም አመለካከትን ከማስተካከል ጀምሮ በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና ያጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በሀገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር፣ የራሳቸውን ባህል የማዳበር፣ በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢ ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የእኩልነትና የፍትህ ጥያቄዎችን የሚያነሱ ብሔር ብሔረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹ ናቸው ማለትም አይደለም። በአርባጉጉም ሆነ በበደኖ የደረሰውን እልቂት ያስቆሙ፣ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ፣ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች፣ እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ፣ በብሔርና በብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና የእኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌደራል ስርዓት ተቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌደራል ያስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በህዝብ ይሁንታ መደረግ ይኖርበታል። የትኛውን ቋንቋ ተናጋሪ የትኛውን ብሔረሰብ ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር ቤተሰብ የመመስረት የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዲሞክራሲያዊ ስርዓት ውስጥ ህዝብን እወክላለሁ የሚል መንግስት የህዝብን መብት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌደራል አስተዳደር የአካባቢው አስተዳደሮች ተግባራቸውና የስልጣን ክፍፍላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ ሁሉም ብሔርና ብሔረሰብ በአገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የከፈፈል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመክን የምንችለው ያንዳችን ቁስል ለሁላችንም ሲሰማን ያንዱን በደልና ብሶት የሁላችንም ማድረገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያኑ መካከል እየተደረገ ያለው የትግል አጋርነት በቤኒሻንጉልም ሆነ በጋምቤላ በአማራው ላይ የተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ልዩ ልዩ ጊዜ በተለያዩ ብሔረሰብ አባላት ላይ ሲወሰዱ የነበሩትን በኃይል የማፈናቀል እርምጃዎች የተለያዩ ብሔረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንቅስቃሴ ነው። በቋንቋ በብሔር ወዘተ ልዩነት ላይ ተመስርተው የሚደረጉ ግጭቶችን ለማጥፋት በተለያዩ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞም በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱ እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። የጠባብ ቡድን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌለው ኢትዮጵያ ህዝብ በዚህ ጠባብ ቡድን የሚረገጥና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌታችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትክልት በየጊዜው ውሃ ካልጠጣ ካልተኮተኮተ ይተወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌታችንና ቅርሳችን የሆነውን አንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸቅ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥረታችን እንጠብቀው። በእኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል፣ እናሸንፋለን። Thank you. አድማጮቻችን እኛም ለዛሬ ያለንን ዝግጅት በዚሁ እናጠቃልላለን። በሚቀጥለው ሳምንት በተለየ ዝግጅት እስከምንገናኝ መልካም የዳግማይ ትንሳኤ በዓል እንላለን። ለክርስትና እምነት ተከታዮች በሙሉ መልካም ሳምንት።